ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 19 2015 ዓ.ም ዝግጅታችን ጀመረ።
የኢትዮጵያ የውጭ ንግድና ከዚያ የምታገኘው የውጭ ምንዛሪ ከስከዛሬዎቹ ያነሰ መሆኑን ተከትሎ የተወሰዱ እርምጃዎች ምን ያህል ለውጥ ያመጣሉ?
ለምሳሌ 1 ሚሊዮን ቶን ስንዴ ልከ የሚቀጥለው ሰኔ ላይ ወይ ሐምሌ ላይ አንተ 2 ሚሊዮን ወይ 150 ሚሊዮን ቶን ስንዴ የምታስመጣ ከሆነ ይሳራ ይሆናል ማለት ካስመጣው በላይ እንደውም በውጭ ሀገር ታመጣለህ። ያንን
በጉዳዩ ላይ ካነጋገርናቸው የምጣኔ ሀብት ባለሙያዎች መካከል አንዱ የሆኑትን በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አረጋ ሹመቴን የሰማችሁት፣ በኋላ ላይ እንመለስበታለን።
ላክላቸው ቴክስት ሜሴጅ ማስተላለፍ ስድብ ሊሆን ይችላል፣ በኢሜይል በሶሻል ሚዲያ ፕላትፎርም ሊሆን ይችላል። የሚላክላቸው ማንኛውም ወይ ወንጀል ድርጊቱን የሚገልጽ ቪዲዮ፣ ፎቶ፣ ዛቻ ሊሆን ይችላል፣ ስድብ ሊሆን ይችላል። እነዛን ሁሉ እንደ ማስረጃ ኮፒውን ይዘው መያዝ አለባቸው።
አሁን ደግሞ የሰማችኋቸው ወይዘሮ ሜሮን አራጋው በአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ናቸው። በኢትዮጵያ በኢንተርኔት አማካኝነት በሴቶች ላይ የሚደርሱ ጥቃቶችን ለመከላከል የሚረዱ ህጎች አሉ፣ ምን ያክልስ ተግባራዊ ይደረጋሉ በሚሉ ሀሳቦች ዙሪያ አነጋግረናቸዋል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ የካቲት 19 2015 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር አሁኑ
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ፍልሰተኞችን አሳፍራ ወደ ጣሊያን በመጓዝ ላይ የነበረች አንዲት የእንጨት ጀልባ ባህር ዳርቻው ከመድረሷ በፊት በመበታተኗ አንድ ህፃንን ጨምሮ 48 ሰዎች ህይወታቸው ማለፉን የጣሊያን ባለስልጣናት ተናገሩ። 80 የሚሆኑ ፍልሰተኞች ህይወት ከአደጋው መትረፉን ጨምረው ገልጸዋል። በጣሊያን ግዛት ውስጥ በመትገኝ ክሮተን ከተማ ባህር ዳርቻ አቅራቢያ ባለ የመዝናኛ ስፍራ በውሃ የታጠበ የሰዎች አስክሬን ዛሬ እሁድ መገኘቱን የከተማው ባለስልጣናት አስታውቀዋል። የከተማይቱ ከንቲባ ቪንሴንዞ ቮስ ሁኔታው እጅግ በጣም አሳዛኝ ነው ብለዋል። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ለጠፉትና በህይወት ለተረፉት ለእያንዳንዳቸው ስደተኞች እጸልያለሁ ብለዋል። አያይዘውም ስደተኞችን ላተረፉና በህይወት የተረፉትንም ለሚቀበሉ ጸሎት እያደረጉ እንደነበር ተናግረዋል። ከሶማሊያ ተገንጥላ በምትገኘው አወዛጋቢ ሶማሊላንድ ውስጥ በሰራዊቱ አባላትና በታጣቂዎች መካከል በተቀሰቀሰ ግጭት ከ100 በላይ ሰዎች መሞታቸውና 500 መቁሰላቸውን ተከትሎ ጦርነቱ እንዲያበቃ የሚጠይቁ ሶማሌ አሜሪካውያን ዋሽንግተን ዲሲ ውስጥ ሰልፍ አካሄዱ። ከተለያዩ የዩናይትድ ስቴትስ ግዛቶች የተውጣጡ ወደ 200 የሚጠጉ ሶማሌ አሜሪካውያን አርብ የካቲት 24 2015 ዓመተ ምህረት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ ባደረጉት ሰልፍ አሜሪካ የጉዳዩ ትኩረት እንድትሰጥ ጠይቀዋል። የአካባቢው ሚሊሻዎች 3 ከተሞችን ከሶማሌላንድ ለመነጠል ውጊያ ማድረግ ከጀመሩ ሳምንታት ተቆጥረዋል። እስካሁን የተደረጉ የተኩስ አቁም ጥሪዎች ችላ ተብለው ውጊያው አሁንም እንደቀጠለ ነው። የሶማሊያን ባንዲራ ይዘው ውጭ ጉዳይ መስሪያ ቤቱ ደጃፍ ሰልፍ ያካሄዱት ሶማሌ አሜሪካውያን ሰልፈኞች በሱል ዋና ከተማ ላስኖድ በተካሄደው ጦርነት ጉዳት የደረሰባቸውን ዜጎች በመደገፍ ጦርነቱን የሚቃወሙ መፈክሮችን ሲያሰሙ ተደምጠዋል። የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ የሚቃወሙና ፕሬዝዳንቱ ከስልጣን እንዲወርዱ የሚጠይቁ መፈክሮችንም አሰምተዋል። ላሳናዶስ ውስጥ እየተካሄደ ያለው ጦርነት ያለምንም ቅድመ ሁኔታ እንዲቆም ጠይቀዋል። ይህንን ግጭት ሸሽተው ወደ ኢትዮጵያ የገቡ ሶማሊያውያን ስደተኞች ቁጥር 83,000 መድረሱን የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎትና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ከቀናት በፊት ባወጡት መግለጫ ማስታወቃቸው ይታወሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ውስጥ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከአንድ ፍልስጤማዊ ታጣቂ በተተኮሰ ጥይት ዌስት ባንክ ውስጥ 2 እስራኤላውያን መገደላቸውን የእስራኤል ባለስልጣናት ተናገሩ። የፍልስጤምና የእስራኤል ከፍተኛ ባለስልጣናት የሙስሊም ረመዳን ወር ከመጀመሩ በፊት ግጭት ለማቆም ስለሚቻልበት ሁኔታ ለመነጋገር ዮርዳኖስ ውስጥ ለስብሰባ ተቀምጠው ባለበት በዛሬው ዕለት ጥቃቱ መፈጸሙ በውይይቱ ላይ መጥፎ ጥላ ያጠላበታል ተብሏል። ጥቃቱ የተፈጸመው የእስራኤል ኃይሎች በእስራኤል ቁጥጥር ስር በሚገኘው ዌስት ባንክ ሸማቂዎችን ለመያዝ ባደረጉት አሰሳ ወቅት 10 ሰዎችን ከገደሉ ከቀናት በኋላ ነው። ዛሬ በሁለቱ እስራኤላውያን ላይ የደረሰውን ጥቃት በአካባቢው ውጥረት ፈጥሯል። በዌስት ባንክ አውራ ጎዳና ላይ መኪና ላይ ተኩስ ከፍቶ የሸሸውን አጥቂ ፍለጋ ላይ መሆኑን የእስራኤል ወታደራዊ ኃይል ተናግሯል። በመጨረሻም የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን በሁለት የአፍሪካ ሀገራት ያደረጉትን የ5 ቀናት ጉብኝት አጠናቀዋል። ትላንት ቅዳሜ በኬንያ ናይሮቢ ዋና ከተማ ከወጣቶች ጋር ባደረጉት ቆይታ ወጣቶች ስለሚያደርጉት ደህንነቱ የተጠበቀ ጾታዊ ግንኙነት፣ የፍቅር ጓደኝነት ልማዶችን አውድሰዋል። ወጣቶቹ በአካባቢያቸው ያቋቋሙትን የባንክ አሰራር በተመለከተ በተደረገው ስብሰባ ላይም ተገኝተው ሂደቱን አድንቀዋል። ጂል ባይደን በናሚቢያና በኬንያ በነበራቸው ቆይታ በዩናይትድ ስቴትስ የሚደገፈው የሴቶችና ወጣቶችን የሚያበረታቱ ጥረቶችን አጉልተው አሳይተዋል። ፕሮግራሞቹ ወጣቶች ኤድስ በሚያመጣው ቫይረስ እንዳይያዙ ለማስተማር የሚረዱ ናቸው። ፕሮግራሞቹ ስራ ለማግኘት ወይም ንግድ ለመጀመር የሚያግዙ ክህሎቶችን ለወጣቶቹም ይሰጣሉ። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የሁድ ምሽት የመስታወት ፕሮግራማችን ጋር አብራችሁ
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ የካቲት 19 2015 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ወጣት የሰብአዊ መብት ተሟጋቾች የሰብአዊ መብት ሙግት ስራ ብልጭ ድርግም የሚል አይደለም። ጽናት ይፈልጋል፣ ድፍረት ይፈልጋል፣ ስራዎችን መጋፈጥ ይፈልጋል፣ ከእስር በኋላ መቀጠልን ይፈልጋል። ስለዚህ ትንሽ ሲደነግጡ የሚተውት ነገሮች ሲረጋጋ የሚያዝ ነገር እንዳልሆነ ከዛ እኛ ካሳለፍነው ህይወት ውስጥ እንዲማሩ ነው።
የሰብአዊ መብት ተሟጋቹ ትውስታዎች ከማጂ እስከ ጄኔቭ በሚል ርዕስ አዲስ መጽሐፍ ያስመረቁትን በኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም እና የሰማችሁት በመጽሐፉ ይዘትና አጠቃላይ የሰብአዊ መብት ጉዳዮች ዙሪያ ሊነግሩን እንግዳ አድርገን ጋብዘናቸዋል። በኋላ ላይ እንመለስበታለን።
መጀመሪያ ግን ሙዚቃ ብንጋብዝ ምን ይመስልሻል ሊሊ?
አዎ ዳሬ፣ እንግዲህ አዳዲስ የወጡም ቆየት ያሉ ሙዚቃዎችንም አዘጋጅተናል። እኔ ግን የዛሬ ሙዚቃ ግብዣችንን በእድሜ ብናረገው ደስ ይለኛል።
ወይ ጣጣ መሰንበት ጣጣ መጣ እኮ ባካችሁ። ይቻላል ሊሊ፣ ከወጣት ጀምረን ወደ አንጋፋዎቹ ወደ እኛ እንምጣ እንግዲህ።
እሺ እንግዲህ እንደዛ ካልክ የኛ በሚል በኮቪድ ምክንያት እስከሚቆም ድረስ በቲቪ ይታይ በነበረው ተከታታይ የቴሌቪዥን ድራማ ላይ በመተወን የምትታወቀውን እንዲሁም በቅርቡ የመጀመሪያ አልበሟን ለማውጣት እየተዘጋጀች ያለችው ወጣቷ ድምፃዊት ቤቲ ሸረፈዲን ተኩዬ ስትል በለቀቀችው አዲሱ ነጠላ ዜማ ዝግጅታችንን እንጀምር።
መልካም፣ ቤቲ ትቀጥላለች።
Oh.
ተኩዬ ውዬ ደግሞ ቡድን እንዳልሁን እጃው እዛው መልኬን አትወደው እንደሆን እያለች ነበር ቤት የተጫወተችው። እንግዲህ ስጋት የገባት አፍቃሪ ናት ደሬ።
እንግዲህ የስጋትን ነገር ካነሳሽ ሰሞኑን የኢትዮጵያ የውጭ ንግድና ከዚያም የምታገኘው የውጭ ምንዛሪ ከስከዛሬዎቹ ያነሰና የቀነሰ መሆኑን ሲያነጋግር ሰንብቷል። ቀዳሚ መሰናዷችን ነው
የውጭ ንግድ በኢትዮጵያ።
የንግድና ቀጠናዊ ትስስር ሚኒስቴር ሰሞኑን በሰጠው መግለጫ ኢትዮጵያ በተያዘው የበጀት ዓመት 7 ወራት ውስጥ ከውጭ ንግድ 2.76 ቢሊዮን የአሜሪካን ዶላር ገቢ ለማግኘት አቅዳ 2 ቢሊዮን ዶላር ገቢ ብቻ ማግኘቷን ነው የገለጸው።
ይህን ሁኔታ አስመልክተን እንግዲህ የባለሙያ ትንታኔ ለማግኘት በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አረጋ ሹመቴንና በሚኒሶታ ስቴት ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር በዳሳ ታደሰን አነጋግረናቸዋል። እነሱ እንደሚገልጹት ኢትዮጵያ ከፍተኛ የሆነ የውጭ ምንዛሬ ፍላጎት አላት። ምክንያቱ ደግሞ ወደ 75 ከመቶ የሚሆነው ኢኮኖሚዋ ከውጭ በሚመጣ ምርት ላይ ጥገኛ በመሆኑ ነው። ለዚህ ችግር እንደ መፍትሄ ከቀረቡ ሐሳቦች መካከል አንዱ የስንዴ ምርትን ወደ ውጭ መላክ ነው።
ልክ ብለሻል ስምኝሽ። ባለሙያዎቹ እንደሚሉት ግን ሰሞኑን በአንድ በኩል ከፍተኛ የምርት እድገት አሳይቶ ለኤክስፖርት መዘጋጀቱ፣ በሌላ በኩል ደግሞ በአገር ውስጥ እጥረቱ መከሰቱ አነጋጋሪ የሆነው የስንዴ ምርት የውጭ ምንዛሪ በማምጣት ረገድ ያለው ፋይዳ የተፈለገውን ያህል ሊሆን እንደማይችል ነው የገለጹት።
አዎ ደረጀ፣ እንግዲህ የምጣኔ ሀብት ባለሙያዎቹን ያነጋገርካቸው አንተነህ ሌሎች የተሻለ ያሏቸው መወሰድ የሚገባቸው የኢኮኖሚ ውሳኔዎችንም አብራርተዋል። ከእነርሱ ጋር ያደረግከውን ቆይታ ተከታትለን እንመለስ።
ብዙ ዓመታት በአማካይ 3 ቢሊዮን ዶላር አካባቢ ሆነው የቆየው የኢትዮጵያ የውጭ ንግድ በዚህ ዓመት ከዚያ በታች መቀነሱን የመንግስት ባለስልጣናትና ባለሙያዎች እየተናገሩ ነው። ኢትዮጵያ በተያዘው የበጀት ዓመት 7 ወራት ውስጥ ከውጭ ንግድ 2.76 ቢሊዮን የአሜሪካን ዶላር ለማግኘት አቅዳ 2 ቢሊዮን ዶላር ገቢ ብቻ ማግኘቷን የንግድና ቀጠናዊ ትስስር ሚኒስቴር ሰሞኑን በሰጠው መግለጫ አስታውቋል። በተለይ ኢትዮጵያ የአገር ውስጥ ፍጆታዋን ሸፍና እንደ ስንዴ የመሳሰሉ ምርቶችን ወደ ውጭ እንደምትልክ ባስታወቀችበት ወቅት የቡና የውጭ ንግድ እስከዛሬዎቹ ከፍተኛ መሆኑና እንደ ኤሌክትሪክ ኃይል የመሳሰሉትን ወደ ውጭ በመላክ ከፍተኛ የውጭ ምንዛሪ ማግኘት መጀመሩ በተነገረበት ወቅት ይህ መሆኑ አነጋጋሪ ሆኗል። የምጣኔ ሀብት መምህር ዶክተር አረጋ ሹመቴ ግን ወደ ውጭ ይላካል የተባሉት እንደ ስንዴ አይነቱ ምርቶች ራሳቸውም ቢሆኑ በአገሪቱ የውጭ ንግድና ገቢ ላይ ምን ተጽዕኖ ሊያመጡ እንደሚችል የሚታወቅ የወደፊት ሪፖርት ከተደረገ በኋላ ነው ይላሉ።
ምናልባትም ለምሳሌ ምን ያህል ፐርሰንት የሚለው አሁን ሪፖርት ሲደረግ ነው የምናውቀው። ገና ሳምንት እንኳን አልሆነም፣ ተጽዕኖ ያለቀም አይመስልም። ያህል ኤክስፖርት ቢደረግ ነው ሀገሪቱ ላይ ሲግኒፊካንት የሆነ ለውጥ ሊያመጣ የሚችለው? ስንዴው አይደለም ሌላው አጠቃላይ የግብርናው ምርትም ኤክስፖርት ተደርጎ እኮ ሲግኒፊካንት የሆነ ለውጥ አለማምጣቱም ሀገሪቱ በንግድ ሚዛኗ የተዛባ ሆኖ እንዲቆጥር የሚቀጥል ያደርጋል። ለምሳሌ በዚህ በሰባት ወር ሪፖርት ላይ ስጋና ወተት ኢንዱስትሪ 2.8% ነው የሸፈነው። 1% የሚሸፍን 2% የሚሸፍን ሀገሪቱ ላይ የተወሰነ የራሱ ድርሻ ይኖረዋልና ምን ያህል ቁጥር ይኖረዋል የሚለው ከሪፖርቱ በኋላ ነው የሚታወቀው። ምን ያህል ቢሆን ሀገሪቱ ላይ ለውጥ ያመጣል? ለውጥ የምንለው አንጻራዊ ነው የምናደርገው። ካለባት የችግር አንጻር ከወሰድ ነው በአጠቃላይ ያመረተችውን ኤክስፖርት ብታደርገው የሀገሪቱን የውጭ ምንዛሬ እጥረት ይቀርፈዋል ወይም ያስወግዷል ማለት አንችልም። ምክንያቱም ሌላውም ምርት አላስወገደውምና ስለዚህ 1% የሚሆን 2% የሚሆን ከግብርና ወይም ከአጠቃላይ ኤክስፖርት ካደረግነው ድርሻ ይኖረው የራሱ የሆነ አስተዋጽኦ አለው ይኖረዋል።
ዶክተር አረጋ አሁን ችግሩ ምን ያህል ምርት ወይም ምን ያህል ስንዴ ወደ ውጭ ላክን ወይም ኤክስፖርት እያደረግን ነው የሚለው መሆን የለበትም ይላሉ። በላክነው ምርትና በላክንበት ዋጋ የምናስመጣው የፍጆታ ምርት መጠን ያለውን ልዩነት ያመጣው ለውጥ ምንድን ነው ብለን መጠየቅ ይኖርብናል ሲሉም ይከራከራሉ።
ምን ያህል ችግሩ ምንድን ነው? አሁን ይህን ያህል ፐርሰንት ኤክስፖርት አረግኩ ይህን ያህል ፐርሰንቱ ስንዴ ነበር ና የሚለው ሳይሆን ማወዳደር ያለብን በሌላ አቅጣጫ ቢሆን የተሻለና ትርጉም ያለው ነገር ይሆናል። ስንዴውም በመላካችን ምን ያህል ገንዘብ አገኘን? ስንዴውም ባንልከው ኖሮ ምን ያህል ገንዘብ እናጣ ነበር? ስንዴውም ባንልከው ደግሞ አገር ውስጥ ያለው ገበያ ተረጋግቶ ከውጭ የሚመጣ የፍጆታ የሆነ ሰብል ወይም ሸቀጥ ያስቀርን ነበር የሚለው ነገር መወዳደር ያለበት ያ ነው ትርጉም የሚሰጠው። ለምሳሌ 1 ሚሊዮን ቶን ስንዴ ልከ የሚቀጥለው ሰኔ ላይ ወይ ሐምሌ ላይ አንተ 2 ሚሊዮን ወይ 150 ሚሊዮን ቶን ስንዴ የምታስመጣ ከሆነ ይሄ ኪሳራ ይሆናል ማለት ካስመጣው በላይ እንደውም በውጭ ዋጋ ልታመጣ ያንን ሳትልከው እንዴ ሙሉ በሙሉ ታጣጥመት ማለም ያለው ፍላጎትን ዘልተ ምንም የብዶታ የሪዝርቭ ሰብል ባጣጥመታ ይሄ ጥሩ ለውጥ ይባላል። ያገኘሁት ገንዘብ ምን ያህል ውጤታማ ነው? በኤክስፖርት ባረገውና ባላረገው ያመጣሁት ለውጥ ምንድነው የሚለውን ነገር ማወዳደር ነው እንጂ ምን ያህል ድርሻ ይሆናል፣ ምን ያህል ሲግኒፊካንት የሆነ ለውጥ ያመጣል። ሀገሪቱ በጣም ከፍተኛ የሆነ የውጭ ምንዛሬ ፍላጎት ያላት ሀገር ስለሆነ በጣም ከፍተኛ የሆነ ኢምፖርት የሚደረግ ወደ 75% የሚሆነው ኢኮኖሚዋ ከውጭ የሚመጣ ምርት ላይ ጥገኛ የሆነ ስለሆነ እንዲያው ምንም ያህል ኤክስፖርት ቢደረግ ያንን የንግድ ሚዛን ያስተካክለዋል ብለን በጭራሽ በጭራሽ ስለማናስብ በዛ ከሚሆን ይልቅ ውድድሩ በመላክና ባለመላክ ኢኮኖሚው ላይ ምን አይነት አስተዋጽኦ አመጣው፣ በመላኬ የሚዳ ሸፈንኩ፣ ባለመላኬ ደግሞ ይህንን ጉዳት አመጣብኝ፣ ለምሳሌ ዋጋ ግሽበቱን የሚያል አባባሰብኝ፣ የማርኬቱን ሁኔታ እንዲያባባሰብኝ ተብሎ በሱ መልክ የሚወዳደር ይሻላል እንጂ ከፍተኛ የሆነና ረጅም ጊዜ የቆየ የንግድ ሚዛን የተዛባ ሀገር ላይ እንዲህ ውጭ ኤክስፖርት ማድረጋችን የንግድ ሚዛኑን በጭራሽ ጥረት ያስታክ ስለማይችል በሱ ዳይሬክሽን ላይ ታይ ባይወዳደር ጥሩ ነው።
በሚኒሶታ ስቴት ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር በዳሳ ታደሰ የውጭ ምንዛሪ ገቢ መቀነሱ ዋነኛው ችግሩ የኢኮኖሚውና የገንዘብ ፖሊሲውን ጨምሮ ሌሎች ችግሮች መኖራቸውን ይገልጻሉ።
የውጭ ምንዛሪ ማነስ ወይም መቀነስ አንዱ ኤክስፖርት ወደ ውጭ የመላክ አቅም መቀነስ ወይም ምንድነው ኤክስፖርት ሬቨኑ መቀነስ ጋር የተገናኘ ነው። የውጭ ምንዛሪ ሜጀር ሶርሱ የውጭ ንግድ፣ የሀገሪቱ ንግድ ኦልሬዲ እነሱ እንዳሉት የውጭ ንግድ ገቢ ቀንሷል። ምንም ያህል ምኞት እንዲጨምር ጥረት ቢያደርጉም እየቀነሰ ነው። እንደተነጋገር ነው ከሶስት ራፍሊ ወደ $2 ቢሊዮን ቀንሷል። ሀገሪቷ ውጭ ምንዛሪ ገቢ በመቀነሱ የሀገሪቷ የምንዛሬ መጠን ልውውጡ በጣም አስቸጋሪ ሁኔታ ላይ ነው ያለው። ይሄ መሰረታዊው ነገር ነው። ግን ወደ ውጭ ምንዛሪ ልውውጥ ዲስከሽን ከገባን ሜጀር ኢሹ ወደ ኢኮኖሚክ ፖሊሲ ይመለሳል። ምንድነው የአንድ ሀገር የኢኮኖሚ ፖሊሲ እና የሞኔተሪ ፖሊሲ አንድ ሀገር ውስጥ የሚመረተው ምርት እና እዛ ሀገር ውስጥ ያለው ፖፑሌሽን ሳይዝ እና ያንን ህዝብ ለመመገብ የሚያስፈልጉን ሌሎች ነገሮችን አቅርቦት ላይ የተመለከተ ነው። በዛ ሀገር ውስጥ ተመርተው ለሀገር ሊቀርብ ይችላል ወይም ከውጭ ሀገር ተገዝቶ ለሀገር የሚቀርብ ነገር ያንን ማመጥ ዲማንድ እና ሰፕላይን ባላንስ ማድረግ ላይ የተመረኮዘ ይሆናል። በዚህ እንዳለ ሰላም መጥፋቱና እንደገና ደግሞ ድርቅ በተለያዩ የሀገሪቷ ክፍሎች በመኖሩ የሀገሪቷን ህብረተሰቡን የመመገብ ካፓሲቲ እየቀነሰ ነው እና ከውጭ ሀገር ለማስገባት አቅም የለም። ከውስጥ አምርቶ ለህዝቡ ለማዳረስ ሰላምና አይመችም፣ የተመቻቸ አይደለም። እና ከነዚህ ነገሮች አንድ ላይ ሆነው ካለው የኢንተርናሽናል ኢሹስ ለምሳሌ ባለፉት 2-3-4 ዓመታት ኮቪድ ጋር ብናገን በዛ ደካማ ሀገር ላይ ትልቅ ጫናን ይፈጥራል።
የውጭ ንግዱን አሻሽሎ የውጭ ምንዛሬ ለማምጣት አገሪቱ የአገር ውስጥ ፍጆታዋ ሳይሟላ ወደ ውጭ እየላከች ነው ያለችው የሚሉት ዶክተር አረጋሹ መቴ ይህን ለማድረግ የሚያስችሉ ሌሎች አማራጮች ግን የሉም ወይ ብለው ይጠይቃሉ።
የአገሪቱ የስንዴ ፍላጎት ባልተሟላበት፣ ፍጆታዋን ሳታሟላ ከመላክ ይልቅ ሌሎቹ የውጭ ምንዛሬ እጥረትን ሊቀርቡ የሚችሉ አማራጮችን ማየት የተሻለ ነበረ ነው የእኔ ሀሳብ።
አሁን ምንድን ናቸው አማራጮቹ?
አማራጮቹ አንዱ አገሪቱ እንደምታውቀው ከፍተኛ የሆነ ሬሚታንስ ታገኛለች። ያ ሬሚታንስ ግን በአብዛኛው ህጋዊ ባልሆነ መልኩ ነው ወደ ሀገሪቱ የሚገባው እና ያንን ህጋዊ የሚሆንበትን መካኒዝም መንግስት ማበረታቻዎች እንዲያደርግ፣ ህጋዊ ወደ ሆነው ግብይት ቢመጣ ወደ መንግስት ባንኮች ፈስስ እንዲደረግ ማበረታቻዎች፣ ለምሳሌ ይህን ያለ የሚልክ ሰው እንዲያደርጋለው አይነት የአገልግሎት ክፍያዎችን ወይም ኒ ሶርት ኦፍ ሜካኒዝም ይቀየሱበት አንዱ። ሁለተኛው ፎሬን ዳይሬክት ኢንቨስትመንት ወደ ሀገሪቱ እንዲመጣ ሀገሪቱ ሰላም እንቅስቃሴዋን ማስጠበቅ፣ አትራክቲቭ የሆነና ምቹ ሁኔታ ያለባት ሀገር እና ኢኮኖሚ መፍጠር ላይ መንግስት መጋደል መቻል አለበት፣ መሟሟት ኢፈርቱን እዛ ላይ ማድረግ መቻል አለበት። ኢንዱስትሪ መንደሮች ኢንዱስትሪ ዞኖች እየተባሉ አሁን አብዛኞቹ የተዘጉ ምርምር ታማ እየሆኑ አይደለም ነው የሚባለው። ያ ያልሆነው ምንድነው? ሰላማዊ እንቅስቃሴዋን ማስጠበቅ እና ፎሬን ዳይሬክት ኢንቨስትመንት ወደ ሀገሪቱ ፍሰቱ እንዲጨምር ማድረግ አንዱ ሊዛ ሰራ የሚገባው ነው። ከዚህ ጋር ተያይዞ ከኮቪድ በኋላ በጣም ኢኮኖሚው ጋር ተዳክሞ የቀረው የአገልግሎት ዘርፍ የምንለው ከቱሪዝም ጋር ተያይዞ እሱ ላይ መሰራት መቻል አለበት። ሰላማዊ እንቅስቃሴዋን ማስጠበቅ፣ የሀገሪቱን ኢሜጅ ማስተካከል ይቻል ከፍተኛ የሆነ የአገልግሎት ዘርፍ እንቅስቃሴ ይኖራል እና በዚህ መልኩም የውጭ ምንዛሬ ወደ ሀገር ፍሰት እንዲያደርግ ይቻል። ከዛ ውጭ የሀገር ውስጥ ፍላጎቱንም ደግሞ በሰብል ምርትም በሌሎችም ማሟላት የሚቻለው የሀገሪቱ የተለያዩ አካባቢዎች ወደ ምርት ተግባራቸው ሲገቡ ነው። ስለዚህ ያንን ለማድረግ ደግሞ ሰላማዊ እንቅስቃሴን ሁሉም የሀገሪቱ ክፍል ማስፈን መቻል ከመንግስት ይጠበቃል። ያን ጊዜ ወደ ውጭ የሚላከውም ይጨምራል። የታቀደው 35 ሚሊዮን ከዛም በላይ አምርቶ መላክ ይቻል ይሆናል። ያለበለዚያ ግን አሁን ባለበት ሁኔታ የሚቀጥል ከሆነ አሁን ያለውም አምራች እንደውም ተመቋጭ ሊሆን ይሄዳል። እንኳን 35 ሚሊዮን ወደ ውጭ መላክ ይቻልና ከዛ በላይ ወደ ከውጭ ማስመጣት እንዲያስገድድ ይችላልና እኒህን አይነት ስራዎች መሰራት መቻል አለባቸው። ፕሮዳክት ያልሆኑ ወጪዎችን በግጭት በጦርነት የሚወጡ ወጪዎችን ያቱ ከፍተኛ የሆነ ውጭ ምንዛሬ የሚያባክሩት እነሱ ናቸውና እነሱም እንዲቀሩ መንግስት ስራዎች መስራት አለበት።
የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር የስድስት ወራት የውጪ ንግድ ገቢው ከባለፈው በጀት ዓመት ተመሳሳይ ወቅት ገቢ ጋር ሲነጻጸር የ131.973 ሚሊዮን ዶላር ወይም የ6.9% ቅናሽ ማሳየቱን ቢገልጽም ለውጭ ምንዛሪው መቀነስ ዋነኛ ምክንያቱ ኮንትሮባንድና ህገወጥ ንግድ፣ የዓለም አቀፍ ገበያ መቀዝቀዝ እንዲሁም የምርቶች በወቅቱ ለገበያ አለመቅረብ ለኤክስፖርት ግኝቱ መቀነስ ተጠቃሽ ምክንያቶች መሆናቸውን ገልጸዋል። አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል።
@voamharic የፌስቡክ #voamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን።
ተከታዩ ዝግጅታችን ደግሞ ከሁለት ሳምንት በፊት በመስታወት ዝግጅታችን አንስተነው የነበረው በኢንተርኔት አማካኝነት ሴቶች ላይ የሚፈጸሙ ጥቃቶችን የሚመለከት ቅንብር ነው። በኢንተርኔት የሚፈጸሙ ጾታዊ ጥቃቶች
ፈጸማሉ ስንል አንድ በዲጂታል ደህንነት ዙሪያ ጥናት ያጠናች ባለሙያ አቀርበን ነበር።
አዎ ሊሊ፣ እንግዲህ በኢንተርኔት የሚፈጸሙ ጥቃቶች ስንል ኮምፒውተርና ተንቀሳቃሽ ስልክ የመሳሰሉ የኤሌክትሮኒክስ መገናኛዎችን በመጠቀም የሚፈጸሙ ተደጋጋሚ ማስፈራራት ወይም ማዋከብ፣ የጥላቻ ንግግር፣ ወሲባዊ ጥቃት፣ የመደፈር ዛቻዎችና ለመሳሰሉ የተጋለጡና እርቃን የፎቶ ምስሎችን እንዲሁም የቪዲዮዎችን ያለፈቃዳቸው ማሰራጨት ይገኙበታል። በዛሬው መሰናዷችን ደግሞ ይሄ ጥቃት ከህግ አንጻር እንዴት ይታያል? ኢትዮጵያ ውስጥ ያሉት ህጎች ምን ያክሉ ጥቃቱን ይከላከላሉ? ተፈጻሚነታቸውስ ምን ያክል ነው? የሚለውን ጥያቄ ለመመለስ በአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ የሆኑትን ወይዘሮ ሜሮን አራጋውን አነጋግረሻቸዋል። ከእሳቸው ጋር ወዳደረጋችሁት ቆይታ እንለፍ።
በኢንተርኔት አማካኝነት የሚደርሱ ጥቃቶች ስንል ምን ማለታችን ነው? ምን አይነት ጥቃቶችን ያካትታል?
ሴቶች ከወንዶች ጋር ባላቸው ማንኛውም ግንኙነት፣ ጓደኝነት ሊሆን ይችላል፣ የፍቅር ግንኙነት ሊሆን ይችላል፣ የትዳር ግንኙነት ሊሆን ይችላል፣ እዛ አማካኝነት በሚለዋወጡት ማንኛውም ቴክስት ሜሴጅ፣ ቪዲዮ፣ ፎቶዎች ዘፍቅር ግንኙነት ጊዜ በነበሩበት ጊዜ ባለ በሚለዋወጡት መልእክቶች አማካኝነት የሚደርስ ጥቃት ነው። ያ እንዴት ይከሰታል? ምናልባት ሁለቱ ጥንዶች ወይም ጓደኛሞች ጸብ ውስጥ በሚገቡበት ወይም አለመግባባት ውስጥ በሚገቡበት ጊዜ በተለይ ሴቷን ለመጉዳት የራሷን የግላዊ ፎቶ ልካም ከሆነ የላከቻቸው ቴክስት ሜሴጆች ለፐብሊክ የማይወጡ ከሆነ ያንን እንግዲህ ቢወጣ ትሸማቀቃለች፣ ወደ እኔ ትመጣለች፣ የፈለግኩትን ጥቅም ከሷ ማግኘት ይችላለሁ፣ ወደ ፍቅር ግንኙነት መመለስ ይችላለሁ፣ ገንዘብ ማግኘት ይችላለሁ፣ ወይም ተቆጣጥሬ ፓወሬን ማሳየት ይችላለሁ በሚል በወንዶች ሴቶች ላይ ይፈጸማል። ያው እንደኛ ቢሮ ስፔሲፊካሊ ሴቶች ላይም እንደሚሰራ ቢሮ የምናያቸው ስለሆኑ ማለት ነው። በዛ ምክንያት ጤናቸው ይቃወሳል፣ ስራቸው ይናጋል፣ ትምህርታቸው ይስተጓጉላል። አልፎ ተርፎ ደግሞ ትዳር ህይወት ካላቸው በተለይ ከቀድሞ ግንኙነት ጋር የተያዘ ከሆነ ይህ ወንጀል የትዳር ህይወታቸው፣ ልጆቻቸው፣ ቤተሰቦቻቸው፣ አካባቢያቸው ላይ ያሉ ሰዎች ጋር ያላቸው የማህበራዊ መስተጋብር ይስተጓጎላል። በዚህ ምክንያት ለጤና መቃወስ ይዳረጋሉ። ሌላው ለገንዘብም ጥቃትም ይዳረጋሉ። በተለይ ደግሞ አሁን እኛ በተደጋጋሚ የምንገጥመን በተለይ አረብ ሀገራት የሚኖሩ ሴቶቻችን አብዛኛው እንደሚታወቀው ያላቸው የግንዛቤ ልክ የትምህርት ደረጃም ዝቅ ያለ እንደመሆኑ እዛም የሚኖሩበት ሁኔታ ኤክስፖዘሩን እንዲያገኙ ስለማያረጋቸው በተሳሳተ ይሄ በፎቶሾፕም በተቀናበረ ምስልና ቪዲዮ ገንዘብ ካላመጣሽ ይህን ለቀዋለሁ ይላቸዋል። ግንዛቤ ከማለት የተነሳ እንኳን በድብቅ የተነሳ ነው ብለው ስለሚያምኑ የራሳቸው ያልሆነው ፎቶ እንኳን በተቀናበረ መልኩ ወንዶች ሲያቀርቡላቸው ያኔ ከሚወጣብኝ እዚህ ለፍቼ የማገኘውን ገንዘብ ለሱ ይሰጥ ይሻላል ብለው ለአመታት ገንዘብ ሲገብሩ የሚኖሩ መጨረሻ ላይም ራሳቸውን የሚያጠፉ ሴቶች አሉና
በፍቅር ግንኙነት መሀል ከሚፈጸም ውጪ አንዳንዴ በማያውቁት ሰው ወይ በሚያውቁት ሰውም ሀሳባቸውን በመግለጻቸው ብቻ ስድቦች፣ የማስፈራሪያዎች የሚደርሱ ይኖራሉ። እነዚህስ እንደ ጥቃት ይቆጠራሉ ወይ?
አዎ፣ እንደ ጥቃት ይቆጠራሉ። አሁን እንግዲህ የኛ የሚዲያ አዋጅም ኮምፒውተር አዋጅም እንደሚያስቀምጠው በማንኛውም የሚኒስትሪንም የሶሻል ሚዲያ ፕላትፎርሞች በዚህ መልኩ ሴቶችን ክብር፣ ስብዕና የሚጎዱ ማንኛውም ስድቦችም ሆነ ማስፈራሪያዎች ከተፈጸሙ ወንጀል ነው። በቀጥታ ስድብን ማስፈራሪያት እና ዛቻ ብቻ ሳይሆን የሴቶችን ክብር አሁን ሴት ልጅን ሚስ ሪፕሬዘንት የሚያደርጉ ፕሮዳክሽኖች ከወጡ ለምሳሌ ክልክል እንደሆኑ ያስረዳል፣ ይደነግጋል። ስለዚህ ቅድም የሚያልሽው በቀጥታ ወንጀል ህጉም ወንጀል የሆነ ስለሆነ ማንንም ሰው በየትኛውም ፕላትፎርም በፊት ለፊት ፌስ ቱ ፌስም ሊሆን ይችላል፣ ኢንተርኔትን ተጠቅሞ በቴክስት ሜሴጅ ሊሆን ይችላል፣ መሳደብ፣ መዝለፍ፣ ማስፈራራት አይቻልም። ስለዚህ ወንጀል ነው።
ህጉን ጠቅሰውልኛል እና አሁን ምን አይነት የትኞቹ ህጎች ናቸው ይሄንን በተለየ በኢንተርኔት አማካኝነት የሚደርሱ ጥቃቶችን እውቅና የሚሰጠው እና እንደ ጥቃትስ በደንብ አብራርቶ ይከላከላል ወይ?
አዎ፣ ይከላከላል። እንዳልኩሽ አንደኛ የወንጀል ህጉ የወንጀል ህጋችን አጠቃላይ ሰዎች ላይ የሚፈጸሙ ወንጀሎችን በተመለከተ ይደነግጋል። ስድብ፣ ዛቻ፣ ማስፈራራት፣ ድብደባ፣ ግድያ፣ የግድያ ሙከራ፣ ሴቶች ላይ የሚደርሱ አስገድዶ መድፈር፣ ጣላይ የሚደርሱ አስገድዶ መድፈር እና ሌሎች በጾታዊ ጥቃት ስር የሚካተቱ ያህል ድርጊቶችን ሁሉ ወንጀል ያደርጋል። ከኢንተርኔት ጋር ደግሞ ስፔሲፊካሊ በተያያዘ እንዲሁም ደግሞ ከሚዲያ ጋር በተያያዘ ያው ሚዲያ አዋጃችን ኢንተርኔትን በመጠቀም የሚሰራጩ ዩቲዩብ ላይ፣ ቲክቶክ፣ ፌስቡክ እነዚህ የመሳሰሉ ሶሻል ሚዲያን ስለሚያካትት የ1238/2013 የሚዲያ አዋጃችን አሁን የጠቀሽውን የኢንተርኔት ወንጀል ይደነግጋል። እንዲሁም ደግሞ የኮምፒውተር አዋጅም አለን። የኮምፒውተር አዋጅም በተመሳሳይ ዝርዝር አድርጎ በሴቶች ላይ በህጻናት ላይ የሚፈጸሙ በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ወንጀል ያደርጋል ማለት ነው።
ስለዚህ ጥቃቶቹ ተፈጽመው በሚገኙ ጊዜ መፍትሄ ሰዎች የሚያገኙበት አግባብ አለ? አንዳንድ ሴቶችን ሳናግር ህጉ ስለመኖሩ ራሱ ይሄ እንደ ጥቃት ይቆጠራል ወይ ብለው የግንዛቤ ችግር ስላስተዋልኩ ነው።
አለ። ለምን መሰለሽ? ህግ እስካለ ድረስ ህግ አስፈጻሚ አለ። የፍትህ አስተዳደሩ በወጡት ህጎች ላይ በተለይ አንድ ድርጊት ወንጀል ነው ተብሎ በወንጀል ህጉ በማንኛውም ወንጀልን በሚቀጡ ህጎቻችን ኢትዮጵያ በሀገር አቀፍ ደረጃ ያወጣቻቸው እና በዓለም አቀፍ ደረጃ የሚያጸደቀቻቸው ህጎች ላይ እስከተደነገገ ድረስ ወንጀል ነው ያ ድርጊት። ስለዚህ በህግ ላይ የተጻፈ ነገር ሁሉን ለማስፈጸም ደግሞ የራሱ የፍትህ አስተዳደርና የህግ አስፈጻሚ አካላት አሉ። ፖሊስ፣ አቃቤ ህግና ፍርድ ቤቶች ለሚፈጸሙ ወንጀሎች ላይ ከምርመራ ጀምሮ ከጥቆማው ጀምሮ ምርመራውን ከዛ ክስ መመስረቱ እና መጨረሻ ላይ የፍርድ አሰጣጡ ላይ ኃላፊነትና ድርሻ የተሰጣቸው ወይም ደግሞ አንዴት ያላቸው እነዚህ አካላት ናቸው። ብዙ ጊዜ ግን ግንዛቤ የለም። ገባ ሊሆን ይችላል ወይም የግድያ ሙከራ፣ ግድያ፣ እንደዚህ አይነት የሚታዩ በአካል ፊዚካል የምናያቸው ወንጀሎች ካልሆነ በስተቀረ በኢንተርኔት ላይ ግን የሚፈጸሙ እነዚህ ማስፈራሪያ፣ ዛቻ፣ ስድብ፣ እንደዚህ ብላክሜሊንግ የምንላቸው ነገሮች በእኛ ሀገር ህግ የተካተቱ አይመስለውም። ብዙ ሰው የግንዛቤ ችግር አለ። ምክንያቱም የግንዛቤ ችግር መኖሩን የምታዩ አብዛኛውን ጊዜ አሁን በተለይ በጣም የተለመዱ የሚዲያ ፕላትፎርሞች አሉ፣ የሶሻል ሚዲያ ፕላትፎርሞች እንደ ቲክቶክ፣ ዩቲዩብ፣ እዛ ላይ የሚነገሩ ነገሮች ሴቶች ላይ ብቻ አይደለም ወይ ህጻናት ላይ ብቻ አይደለም፣ ሌሎች ሰዎችን ዝም ብሎ ተነስቶ ሲዘልፉ እናያለን። ያልተረጋገጠ ነገር፣ ማስረጃ የሌለው ነገር የሰው ስምና ክብር ሲያጠፉ እናያለን። ዲፋሜሽን ነው አሁን እሱ ስም ማጥፋት። ዲፋሜሽን በየትኛውም ፕላትፎርም አድርጊው፣ በአካልም አድርጊው፣ በኢንተርኔት ቨርቹዋሊም አድርጊው፣ በርቀት ወንጀል እኮ የሰውን ስም ማጥፋት ወንጀል ያደርገዋል። ስለዚህ ይሄ ማህበረሰቡ እንዳልተገነዘ ወንጀል እየሰራ መሆኑን ማያውቅ ማህበረሰብ በጣም ብዙ ነው። ብዙዎቹ ዩቲዩብ ይከፍታሉ፣ ብዙዎቹ ቲክቶክ፣ ብዙዎቹ የሌላ የሶሻል ሚዲያ ፕላትፎርም ይከፍቱና እንደው ዝም ብለው ተነስተው ማስረጃና መረጃ በሌለበት ባልተረጋገጠ የሌሎችን ሰዎች ፍቃድ ባልተጠየቀበት የሌሎችን ሰዎች ሚስጥር ማውጣት፣ መሳደብ፣ መዝለፍ፣ ያለ ስማቸው ስም መስጠት፣ ማስፈራራት ሁላ አለ። ሌላው ራሳቸው ሴቶችም ራሳቸውን የሚስሉበት በተለይ አሁን ቲክቶክ ላይ እኔ እንደው ሁልጊዜ ባለኝ አጋጣሚ ማስተላለፈው መልእክት ማህበረሰቡ ለሴቶች የሚሰጠው ግምት እንደው ከቀድሞ በጣም ብዙ ስራ ስለተሰራ ብዙ መሻሻሎች አሉ። የስራ ተጽዕኖ አታይነትና እኩልነት እንዲመጣ የሴቶች ኢምፓወርመንት እንዲረጋገጥ ብዙ ስራዎች ተሰርቶ ለውጦች አሉ። ያንን አፕሪሼት እያደረግን ግን ይሄንን ጥረት ግን ወደኋላ የሚመልሱ ነገሮች አንዳንድ ጊዜ በራሳቸው በሴቶች ይህን ኢንተርኔት በመጠቀም እየተደረጉ ይገኛሉ። ለምሳሌ ሴቶችን እንደ ሴክሹዋል ኦብጀክት ብቻ እንድትሳል በሚያስመስል መልኩ ራሳቸው ሴቶች ሰውነታቸውን በማጋለጥ አላስፈላጊ ይሄ ከስነ ምግባራችንም ካሉ ህጎቻችንም ከሃይማኖቶቻችንም በወጣ መልኩ ራስን አጋልጦ ራስን የመሸጥ ሰውነትን የመሸጥ በሚመስል መልኩ እየተለመደ መጥቷል። በተለይ ቲክቶክ ላይ፣ ዩቲዩብ ላይ እነዚህ ነገሮች ማህበረሰቡ ያለው አሁን ለሴቶች ያለው አመለካከትን በባሰ መልኩ እንዲወርድ ያደርገዋል። በተመሳሳይ ህጻናት ላይ አሁን ህጻናት ላይ የሚሰሩ አንዳንድ ዩቲዩብ ፕሮግራሞች አሉ፣ ዩቲዩብ ላይ የሚተላለፉ በሜይንስትሪም ሚዲያው የሚተላለፉ ህጻናትን በሮንግ በሆነ በተሳሳተ መልኩ ማውጣትና ስለ ሴክሹዋል ነገር በሚያስተምራቸው ሳይሆን በሚያጠፋቸው መልኩ ስለ ጾታዊ ግንኙነት እንዲያወሩ የሚያበረታታና በዛ ደግሞ ሰዎች ስቀው ላይክ እና ሼር እንዲበዛና ያ ተመልካች እንዲበዛ የማድረግ ታርጌት የማድረግ ብቻ ቴንደንሲ እያየን ነው። ይሄ ደግሞ በጣም አደገኛ ነው። ይሄም ወንጀል ነው። ማህበረሰቡ አያውቀው። ሚዲያው ላይ ያሉ ባለሙያዎች አማተሮችም ፕሮፌሽናሎችም አብዛኛውን ጊዜ አያውቁትም። እኛ እንደ ቢሮ እያደረግን ያለ ነው እነዚህ ነገሮች ህጎቹን እንዲያውቁ ማድረግ ከሚዲያ አጋሮቻችን ጋር በጣም ክሎዝ እየሰራ ነው። ያው ሚዲያ አጥፊ ነው። ኢንተርኔት ላይ የሚለቀቁ ነገሮች በሙሉ በሰከንድ ብዙ ሰዎች ጋር ይደርሳል፣ በሰከንድ ያጠፋል፣ በሰከንድ ያለባል።
ህግ አስፈጻሚውስ ምን ያክል ህጉን አውቆ ከሌላ ይሰጣል? ለምሳሌ ፖሊሶች ይሄ ነገር በትክክል ወንጀል ነው ብለው ለምሳሌ ይሄ ኢንተርኔት ላይ ተፈጸመ አይደል፣ ለምን ከዚህ ሚዲያ ላይ አትወጭም? ከፌስቡክ ላይ ለምን ራስሽን አታወጭም? የማለት ነገር አለና ህግ አስፈጻሚው ይሄንን ህግ ወንጀል መሆኑን አውቆ ምን ያክል ከሌላ ይሰጣል?
ወንጀል መሆኑን አያውቁ ማለት አልችልም። አውቆ ግን ለመተግበር የፍላጎት ማነስ ወይም ደግሞ የአቲቲዩድ ችግር ነው ያለው። ምክንያቱም አንድ የህግ አስፈጻሚ አካል ፖሊስ ትሬንድ ሲሆን ወንጀሎች ምን እንደሆኑ የሰው ልጅ ቢያንስ ህገ መንግስቱን ቤዚክ የሆኑ የሰብአዊ መብት ድንጋጌዎችን ያውቃሉ። በትሬኒንጋቸው አንዱ ዘ ራይት ቱ ፕራይቬሲ ነው፣ አርቲክል 26 ላይ ያለ ማለት ነው። በግልጽ የተደነገቀ አንቀጽ 26 ላይ ህገ መንግስቱ ላይ አንድ ሰው የግል ህይወቱ የመከበር መብት አለው ይላል። ስለዚህ ያንን አያውቁም ማለት አልችልም። ምክንያቱም በማንኛውም ፕላትፎርም ሊፈጸም የሚችል ወንጀል ያንን ሰው ግላዊ ህይወት የሚያናጋ የአካል አእምሮ፣ ስነ ልቦና፣ የማህበራዊ ህይወት የሚያናጋ ድርጊት መሆኑ ሲፈጸም ወንጀል መሆኑን ያውቃል። ችግሩ ግን በተለይ ሴቶችና ህጻናት ላይ የሚፈጸም ከሆነ አንደርማይን የማድረግ ቴንደንሲ አለ፣ ዝንባሌ አለ። አሁን ዝቅ የማድረግ ነገሩ ችላይ ማለት በቃ ከዛ አራት ሽናግሌው እንጂ ይሄ ምንም ቀላል ወንጀል ነው ብሎ የወንጀል ቀላል የለውም፣ የወንጀል ትንሽ የለውም። ስለዚህ ያንን የለጉዳዩ የሚሰጡት ክብደት ከምን ይመነጫል? አሁንም ቅድም ስናወራው እንደነበረው ማህበረሰባችን ላይ ተንሰራፍቶ ያለው የስርዓተ ጾታ እኩልነትና ፍትሐዊነት ላይ ያለ የተንጋደደ አመለካከት ውጤት ስለሆኑ የአብዛኞቹ ሁሉም ኦልሞስት ሁሉም የህግ አስፈጻሚ አካላት አብዛኞቹ ለሴትና ለህፃን መብት ጥበቃ እንደሚሰሩ ሆነው እዛው ሲስተም ውስጥ ሆነው ደግሞ አገነስቲት የሚሰሩም አሉ። ህጉን ያውቃሉ፣ ወንጀል እንደሆነ ያውቃሉ፣ ግን ጥቆማ ሲደርሳቸው ኢንቨስቲጌት ለማድረግ የማይፈልጉ አንዳንድ ፖሊሶች አሉ። ክስ ለመመስረት የማይፈልጉ አንዳንድ አቃቢ ህግ አሉ። ዳኝነት ላይ የተቀመጡ አንዳንድ ዳኞች አሉ። ስለዚህ ስርዓቱ ላይም ሆኖ ባለማወቅ ሳይሆን እያወቁት ግን ጉዳዩ የሴት ጉዳዩ የህፃን ነው፣ ስለዚህ ጉዳዩ ክብደት የለው ብሎ የማሰብ ክብደት ያለው የሚባለው የሀገር ጉዳይ ሀገር ላይ የሚፈጸመው ወንጀል ሊሆን ይችላል፣ ትልልቅ ሮበሪ ይሄድ ዝርፊያ ሊሆን ይችላል፣ ግድያ ሊሆን ይችላል እንጂ አሁን አሁን ነው በጣም እንግዲህ ከብዙ ትግል በኋላ የሞት ፍርድም እየተፈረደ ያለበት ደረጃ ላይ ደርሰናል። ይሄ ትልቅ ለውጥ ነው። እኔ በጣም አፕሪሼት አደርጋለሁ ከብዙ ትግል በኋላ የመጣ ስለሆነ። እንደዛም ሆኖ ግን ግንዛቤ እያላቸው ግን የጉዳዩን አቅልሎ የማየት የሴት ጉዳይ ነው የህፃን ጉዳይ ነው ብሎ የማህበረሰቡ የሚያንጸባርቀውን ለሴት ልጅ የሚሰጠውን ግምት የሚያንጸባርቁ የህግ አስፈጻሚ አካላት አንዳንድ ይገጥሙናል። እያረምንም የምንገኝበት ሁኔታ ነው ያለው።
ሴቶች ራሳቸውን እንግዲህ ከዚህ አይነት ጥቃት መከላከል የሚችሉት እንዴት ነው? ከዛ ውጭ ጥቃቶቹ ሲደርስስ ምን አይነት እርምጃዎች መውሰድ አለባቸው?
ሴቶች አንደኛ ማንኛውም የሚያደርጉትን የመልእክት ልውውጥ ላይ ጥንቃቄ ማድረግ ነው። ወንጀሉ ከተፈጸመ በኋላ የሚቀጣ ህግ ቢኖርም ግን ያንን ረጅም መንገድ ከመሄድና አድካሚውን ጉዞ ከመሄድ ቀድሞ መከላከል ራስን ያስፈልጋል። በየትኛውም ግንኙነቶች ሲሆኑ ሁልጊዜ ኮንሽስ መሆን፣ ሁልጊዜ ንቁ መሆን፣ ሁልጊዜ ይሄ የምጽፈው የምልከው ፎቶ የምልከው ቪዲዮ የምናወጣው ነገር በኋላ ላይ ሊያመጣ የሚችለው አሉታዊ ውጤት ምንድን ነው የሚለውን ቀድሞ መገመትና መጠንቀቅ ያስፈልጋል። በተቻለ አቅም የግል ህይወታቸውን የግል ስብዕናቸውን የሚነኩ ነገሮችን በጣም ለሚያምኑት በጣም የኔ ነው ለሚሉት ሰው ካልሆነ በስተቀር በተቻለ አቅም ያንን ከማሰራጨት መቆጠብ። ቅድም ያልኩት በሚዲያ ላይ አሁን በተለይ ላይክ እና ሼር ባገኙ ቁጥር ገቢ እንደሚያገኙ ስለሚያውቁት ትልቁ ነገር ይረሳል። የሰብአዊ ክብር፣ ሰብአዊ ሞራል፣ ህግ፣ ሃይማኖት የምንለው ነገር ሁሉ ይረሳና በቃ ያችን ብቻ ላይ ፎከስ ማድረግ የምንተው ፕሬሲደንስ ምንድን ነው የምንተው ልምምድና ባህል ምንድን ነው የሚለው ማሰብ ስላለባቸው ራሳቸውን ክብራቸውን በጠበቀ መልኩ ሚዲያ ላይ ቢወጡ ጥሩ ነው። እዛ ውጪ ግን ወንጀል ይፈጸማል፣ ምንም አታመጣም፣ ህጉም አይሰራም የሚል ወንጀለኞች ያስፈራራሉ። ላላስፈላጊ ዳሜጅ ቅድም ያልኳቸውን የዘረዘርኳቸውን ዳሜጆችን የሚያደርሱ ወንጀሎች ይፈጽሙባቸዋል። ያ ወንጀል ሲፈጸም ግን ችላ ሳይሉ አቅራቢያቸው ያሉ ወረዳ ወንጀሉ የተፈጸመበት ወረዳ ላይ ያለ ፖሊስ ጣቢያ ሄደው ማስረጃቸው መረጃቸውን ይዘው ማመልከት አለባቸው። ማስረጃና መረጃ ደግሞ በምን መልኩ ነው መያዝ ያለባቸው የሚለውን ስናይ የሚላክላቸው ቴክስት ሜሴጅ፣ ማስፈራሪያ ስድብ ሊሆን ይችላል፣ በኢሜይል በሶሻል ሚዲያ ፕላትፎርም ሊሆን ይችላል የሚላክላቸው ማንኛውም ወይ ወንጀል ድርጊቱን የሚገልጽ ቪዲዮ፣ ፎቶ፣ ዛቻም ሊሆን ይችላል፣ ስድብ ሊሆን ይችላል። እነዛን ሁሉ እንደ ማስረጃ ኮፒውን ይዘው መያዝ አለባቸው። ከስር ከስር የሚያጠፉት ከሆነ የህግ አስፈጻሚውም አካል እኮ የተሰጠውን መረጃ እሷ የሰጠችውን መረጃ የተፈጽሞብኛል ያለችውን ነገር ለመፈጸሙ የሚያረጋግጠው በሚቀርብለት ማስረጃ ሄዶ በሚያጣራው ከባባዊ ማስረጃ እና ሌሎችም ቴክኒካል የኢንቨስቲጌሽን መንገዶችን ተጠቅሞ ነው። ስለዚህ ሴቶች ሁልጊዜ ወንጀል ሲፈጸም ማስፈራሪያ ዛቻ ሲደርስባቸው ቴክስት ሜሴጅ፣ የቀዱትን ድምፅ፣ ቪዲዮ፣ ምስሎች እነዚህን ሁላ በጥንቃቄ ይዘው ለህግ አስፈጻሚ አካላት መረጃዎቻቸውን፣ ምስክሮቻቸውን ሬዲ ማድረግ አለባቸው። አይፎ ነው እኔ ደግሞ የምለው ሌላውን ማስተላልፈው መልእክት የህግ አፈጻጸማችን በተለይ ኢንተርኔት ወንጀሎች ላይ በጣም ገና ነው። ይሄ ነው የሚያስብል የተፈረዱ ፍርዶችን እስካሁን አላየንም። ግን አንዲት ሴት በወጣች ቁጥር ሌላዋን ታስከትላለች። አንዷ በደፈረች ቁጥር፣ አንድ እርምጃ በተራመደች ቁጥር ሌሎች ይራመዳሉ፣ ተከትለዋል። ህጻናትና ሴቶች ላይ የተፈጸመ ግድያ፣ ሁለት የሞት ፍርዶችን በቅርቡ እንደተፈረደ ሁሉ ያ የመጣው በተለያዩ አመታት በኮንሲስተንትሊ በተደረገ ትግል ነው ያ ውጤት የመጣው። አሁንም የኢንተርኔት ወንጀሎች ላይ ኖ እኔ በወጣ ምንም አላመጣም ከሚል ብትወጣ ነገ ሌላዋ ትወጣለች፣ ከነገ ወዲያ ሌላዋ ትወጣለች። ሶስት አራት አምስት እያለ ቁጥር ባደገ ቁጥር አቴንሽን ይሰጠዋል፣ የፍትህ አስተዳደሩ አቴንሽን ይሰጠዋል። ስለዚህ ለውጥ ይመጣል። ዝም ከማለት አንድ እርምጃ ሁለት እርምጃ መሄድ ለውጥ ያመጣልና ማንም ሴት ወንጀል እየተፈጸመባት እየፈራች የተሸማቀቀች ቤቷ እንድትቀመጥ መሆን የለበትም። መውጣት አለባቸው። ለውጥን መጣም አልመጣም እነሱም የሚቀዱት መንገድ ሌሎችን ስለሚያስከትል ማለት ሌሎች ሴቶች እንዲከተሏቸው ስለሚሆን።
በጣም ነው የማመሰግነው ሜሮን። በኢንተርኔት አማካኝነት የሚፈጸሙ ጥቃቶች ምን አይነት ናቸው፣ ከህግ አንጻር ምን ይመስላሉ በሚለው ሀሳብ ላይ ባለሙያ አስተያየቱን ስለሰጡን እግዚአብሔር ይስጥልን።
ከአሜሪካ ድምጽ ራዲዮ የሚተላለፈው የሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። እያስተናገድናችሁ ያለነው ደግሞ እኔ ሰመኝሽ የቆየና ደረጀ ደስታ ነን። ወደ ተከታዩ ዝግጅት ከመላፋችን በፊት ደሬ አንድ ሙዚቃ ደግሞ እንጋብዛለን።
እንግዲህ ዛሬ በድሜ ነው ደረደርሻቸው። ስለዚህ በተከታዩ በቅርቡ ከካናዳ ወደ ኢትዮጵያ ተመልሶ ሶስተኛ አልበሙን ያወጣውን ተወዳጁን ሄኖክ አበበን እንጋብዛቸው። ከአዲሱ አልበሙ የትኛው ነው በጣም የወደድሽው ሊሊ?
ልክናት የሚለውን በተለይ የሙዚቃ ክሊፑ ላይ የሚታየውን የሳልሳ ዳንስ በጣም ስለምወድ ነው መሰለኝ። ግን ደግሞ ሙዚቃውን በጣም ቆንጆ ስለሆነ ይሄን ዘፈን በጣም ወድጃለሁ።
ስለዚህ ባንቺ ምርጫ ልክናት ይከተላል። በሄኖክ አበበ ልክናት ሙዚቃ ዘና ብለን ተመልሰናል። ወደ ተከታዩ ቅንብር እንለፍ።
የሰባይ መብት ተሟጋቹ ማስታወሻ። ለሁለት አስርት ዓመታት በኢትዮጵያ የሰባይ መብት ተሟጋች ሆነው የሰሩት በኢትዮጵያ ሰባይ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለ ማርያም አዲስ አበባ ውስጥ የሰባይ መብት ተሟጋቾች ትውስታዎች ከማጂ እስከ ጄኔቭ የሚል መጽሐፍ አሳትመው ለማስመረቅ እየተዘጋጁ ነው።
አቶ ያሬድ ያሳተሙት ባለ 392 ገጽ መጽሐፍ ከሁለት አስርት ዓመታት በላይ ባሳለፉት የሥራ ዘመን ውስጥ ያጋጠማቸውን ውጣ ውረዶችና ሌሎች ከዚህ በፊት ለማንም ያላካፈሏቸውን ገጠመኞቻቸውንና በርካታ ትውስታዎቻቸውን የከተቡበት መሆኑን ይገልጻሉ።
በመጽሐፉ ምረቃ ቀንም የግምገማ ሐሳባቸውን እንዲያቀርቡ ዶክተር ዳዲሞስ ኃይሌ፣ ጋዜጠኛ መለስካቸው አማሃና የስነ ጽሁፍ መምህርና ገጣሚው እንዲሁም የስነ ጽሁፍ መምህሩ ዶክተር በድሉ ዋቅጅራ ተጋብዘዋል። ደረጃንተም አቶ ያሬድን አግኝተህ በመጽሐፉ ይዘትና በሰባዊ መብት ስራቸው ዙሪያ አነጋግራቸዋል። ከሳቸው ጋር ወዳረጋችሁት ቆይታ እንለፍ።
ወደ መጽሐፉ ይዘትና ፍሬ ነገር እንመጣለን። ከዚያ በፊት የጸሐፊውን ማንነት ማወቅ በመጠኑም እንዲቻል በሰባዊ መብቶች ከሁለት አስርት ዓመታት በላይ ሰርተዋልና እስኪ ከመጽሐፉ በፊት እርሶን ማንነት ጨረፍ ማድረግ እንድቻል ራሱን ትንሽ ያስተዋውቁን።
እሺ ደረጀ፣ አመሰግናለሁ። በመጀመሪያ ቪኦኤ እድሉን ስለሰጠኝ ከልብ አመሰግናለሁ። ያሬድ ኃይለማርያም እባላለሁ። ትውልዴም አዲስ አበባ ነው። የህግ ትምህርት ነው ያጠናሁት በከፍተኛ ትምህርት ደረጃ። ከሀገር ከወጣሁም በኋላ ደግሞ እንደዚሁ የሁለተኛ ዲግሪ በሰብአዊ መብት ላይ አጥንቻለሁ። በተጨማሪም በፍልስፍናም እንደዚሁ አውሮፓ አንድ ተጨማሪ የመጀመሪያ ዲግሪ ስጃለሁ እና ከሀገር ከመውጣቴም በፊት ለ8 አመታት ያህል የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በፕሮፌሰር በስም ወልደ ማርያም ተቋቋመው ድርጅት መጀመሪያ ተባባሪ አባል በመሆን እንዳመት ተኩል ያህል ከዛ በኋላ ደግሞ የጀማሪ መርማሪ በመሆን ለተወሰኑ አመታት በመጨረሻው አካባቢ ደግሞ የድርጅቱ ዋና የሰብአዊ መብት ጥሰቶች መርማሪና አጣሪ በመሆን አገልግያለሁኝ። ከዛ በኋላ ደግሞ የምርጫ 97 ግርግር ሲመጣ በአጋጣሚ በተለይ በሰኔ 97 ዓመተ ምህረት ላይ ሰዎች ከተገደሉ በኋላ በእስር ቁጥጥር ስር ከዋሉት የሰብአዊ መብት የኢሰመኮ ሰራተኞች መካከል አንዱ ነኝ። ዝዋይ በእስር ላይ ቆይቼ 1-4 ሳምንት ግድም ከዛ በኋላ ደግሞ ተመልሼ ስራዬን በመስራት ላይ ያለ ነው። ካምፓላ ኡጋንዳ ማምነስቲ ባዘጋጀው ዓለም አቀፍ ጉባኤ ላይ እንድገኝ ተጋብዤ ነበርና ያ ማለት የጥቅምት ወር ላይ ነውና ልክ የጥቅምት ወር ሁለተኛው ዙር ረብሻና ግድያ ከመፈጸሙ 2 ቀን በፊት ነበር ወደ ካምፓላ ለ4 ቀን ስብሰባ ትንሽዬ ሻንጣ ይዤ የወጣሁት። በዛው ስብሰባው ላይ ሆኜ የተፈላጊዎች ልስ ተብሎ ብዙ ሰዎች ሲገደሉ የተፈላጊዎች ስም ዝርዝር ሲወጣ እዛ ውስጥ ከነ ፕሮፌሰር መስፍን ከዶክተር ዳንኤል በቀለና ከሌሎች ጋዜጠኞች ጋር ከ55 ሰዎች ውስጥ አንዱ ሆኜ ራሴን አገኘሁት። ፎቶዬም ስሜም ይፈልጋል ተብሎ በማስታወቂያ በቴሌቪዥን ሁሉ ተነግሮ ስለነበር በዛው የወጣሁበት በር ተዘጋ እና ወደ ሀገርም ሳልመለስ ኡጋንዳ ወደ 7 ወር ቆይቼ ከዛ ደግሞ ወደ ቤልጅየም ለአውሮፓ ፓርላማ ምስክርነት ለማቅረብ ቤልጅየም እንደሄድኩ ኡጋንዳም ደግሞ በጣም አደገኛ ሁኔታ ሆነ ለኔ እና እዛው ቤልጅየም ጅምማመት ይሄ ለውጥ እስከሚመጣበት ጊዜ ድረስ ቆይቼ በፈረንጆቹ በ2018 ነው ከስደት እንደገና ወደ ኢትዮጵያ መመለስ የቻልኩት። ባጭሩ ያሬድ ማለት ይሄ ነው። የ3 ልጆች አባት ባለትዳር ነኝ። አሁን ደግሞ ወደ ሀገር ውስጥ ተመልሼ የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል የሚባል ድርጅት በዋና ዳይሬክተርነት እየመጣሁ እገኛለሁ።
እና ይሄ መጽሐፉ በዚህ ዙሪያ አሁን በገለጹልኝ ህይወት ዙሪያ ያተኮረ ነው ወይስ ከዚህም ውጪ ሌሎች ታሪኮች አሉት?
በትክክል ራሴን ሳስተዋውቅ እንደዚህ ዘለግ ያረኩት ከወዲሁ የመጽሐፉንም ይዘት ለመጠቆም ነው።
በዚያውም እንግዲህ ስለ መጽሐፉ ይዘት እንገሩን ምንድን ነው? አያይዘው እንግዲህ ከዚህ ህይወት ታሪኮ ጋር የሚገናኝ ከሆነ አጠራ አድርገው ደግሞ መጽሐፉ ምን አለው? ምንድን ነው መጽሐፉ ይዘት አጠራ አድርገው ይንገሩኝ።
መጽሐፉ ከልጅነቴ ጀምሮ የያሬድ ማን ነው የሚለውን ጥያቄ ለማወቅ ለሚፈልጉ ሰዎች በተወሰነ ደረጃ አስተዳደጌ የኖርኩበትን አካባቢ የትምህርቴን ሁኔታ ይገልጻል። በሚቀጥለው ክፍል ውስጥ ደግሞ በደንብ ነፍስ ካወቅኩ በኋላ ለዴሞክራሲ ነጻነት፣ ለሰብአዊ መብቶች፣ ለህግ የበላይነት መቆርቆር እንዴት እንደጀመር ይገልጻል። ከኢሰመጉ በፊት አክሽን የባለሙያዎች ማህበር ለህዝብ የሚባል ድርጅት ውስጥ ለ1 ዓመት ተኩል ሰርቼ ነበረ። እዛም ውስጥ መረጃ ሰብሰብ በተለይ በህፃናት ሴተኛ ዳሪዎች ህይወት ዙሪያ ያጠነጠነ ስለነበረ ያ ስራዬ ያንንም በዛ ህይወት ውስጥ ለማንም ሳላካፍላቸው የቆዩ ብዙ የሚገርሙ ታሪኮች እሱ የመጽሐፉ የመጀመሪያ አካል ነው። ከዛ በኋላ ኢሰመጎን ከተቀላቀልኩበት ጊዜ አንስቶ ደግሞ ለ8 ዓመት በኢሰመጎ ውስጥ ስሰራ ኢትዮጵያ ውስጥ ያረገጥኩት አካባቢ በጣም ውስን ነው። በሁሉም የድንበር ጫፎች እየሄድኩኝ ገጠር ውስጥ የመደብ ላይ እየተኛው ከሌሎች የስራ ባልደረቦቼ ጋር በየገጠሩ መኪና በሌለበት ሙሉ ቀን 2 ቀን እየተጓዝን ብዙ ስራዎች ሰርተናል እና እነዛ በጉዟችን ውስጥ ሄደን ስንመለስ ያጣራነውን ፍሬ ነገር ብቻ ነው በኢሰመጎ መግለጫ ውስጥ የሚወጡት። እግረ መንገዳችንን ግን አንዳንድ መጽሐፍ የሚወጣቸው ታሪኮች የሚመስሉ ብዙ ገጠመኞች አሉን እና እነሱን በወሬም በምንም ካልሆነ ለማንም አካፍያቸው አላቅም ነበር እና የመጽሐፉ ሰፊውን ክፍል የሚይዙት እነሱ ናቸው። ከዛ በኋላ ደግሞ በዚህ በስደት ህይወት ውስጥ ወደ 17 ዓመት በስደት ህይወት ውስጥ ምን የገጠሙኝን ነገሮች በሰብአዊ መብት ጉዳይ ለተገፉ ሰዎች ለመጮህ ከአንድ ጫፍ ሌላ ጫፍ ሲሄድ ያጋጠሙኝን እንግዲህ ልጅ ሆኜ ኢሰመጎ ስራ ሲጀምር ከሄድኩባቸው የመስክ ስራዎች ውስጥ አንዱ ቤንች ማጂ ዞን ማጂ የሚባል ጥግ ላይ ያለ ትንሽዬ ከተማ ነው እና ታሪኬ ከዛ አንስቶ እንደገና ደግሞ በስደት በወጣሁበት 17 ዓመት ውስጥ ብዙውን ጊዜ ነው ያሳለፍኩት በጄኔቫ የተባበሩት መንግስታት የሰብአዊ መብት ኮሚሽን ውስጥ የኢትዮጵያ ጉዳይ ላይ ስወተውት በአውሮፓ ፓርላማ በተደጋጋሚ ምስክርነት ስሰጥ በአፍሪካ ኮሚሽን ባንጁል ድረስ እየሄድኩኝ ትጮ ሰዎች ታስረዋል ተገለዋል ስል ስለነበር ከዝርች ከጂማ ከማጂ ከተማ እስከ ጄኔቫ ድረስ ያለው ጉዞ ምን እንደሚመስል የሸፈነ ክፍል ነው። መጨረሻ ላይ ደግሞ የሰብአዊ መብት ተሟጋች መሆን በኢትዮጵያ አስቸጋሪ የሰብአዊ መብት ሁኔታ ውስጥ ምን ምን ተግዳራቶች አሉት፣ ምን ፈተና ገጥሞናል የሚለውንም በዝርዝር ሄጄበታለሁ እና መጽሐፉ በዚህ ሁሉ ጊዜ ውስጥ ወደ 25 ዓመት ይጠጋል። የአብሪያቸው የሰራዋቸውን ሰዎች፣ የገጠሙኝን ችግሮች፣ የሰራውባቸውን ድርጅቶች፣ በየቦታው ሄጄ ውትወታ ወይም ይሄ አድቮኬሲ የሚባለውን ስራ የሰራውባቸው ተቋማቶች ውስጥ የገጠሙኝን ነገሮች ሁሉ የሚሸፍን ነው። በጣም አሳዛኝ የሆኑ አጋጣሚዎች አሉት፣ አስቂኝ የሆኑ አጋጣሚዎች አሉት እና መጽሐፉ እነሱን ሁሉ ይሸፍናል።
እንግዲህ መጽሐፉ ከማጂ እስከ ጄኔቭ ይላል። ሁለቱ ተለይተው የተጠቀሱበት ምክንያት አሁን አስረድተውኛል። አንድ ምሱን ልጠይቀውት ነበረ። ሰው ይህንን መጽሐፍ ማንበብ ያለበት ለምንድን ነው?
እሺ፣ በሶስት ምክንያት ነው ይህን መጽሐፍ የጻፍኩት። ወደ ኢትዮጵያ ስመለስ አንዱ ትልቁ ስራ አድርጌ የያዝኩት ወጣት የሰብአዊ መብት ተሟጋቾችን ማሰልጠን ነው። ታሰለጥን በእያንዳንዱ የስልጠናው ሂደት ውስጥ ምሳሌ ማደረገው በስራ አጋጣሚ ያጋጠሙኝን ነገሮች ነው እና ብዙዎቹ ወጣቶች ስለ ሰብአዊ መብት ቁንጽል ግንዛቤ ይኖራቸው እና ግን እኛ ያለፍንበትን ሁኔታ ምን ፈተና እንዳለው ኢትዮጵያ ውስጥ ለሰብአዊ መብት መሟገት ምን እንዴት አስቸጋሪ ስራ እንደሆነ ከኛ ምን ሊማሩ እንደሚችሉ ምንም አያውቁም እና ብዙዎቹ አረ እንደው ይሄን ነገር በታሪክ ሙሉውን ታሪክ ብታካፍለን እያሉ ይወተውቱ ስለነበረ ወጣት የሰብአዊ መብት ተሟጋቾች የሰብአዊ መብት ሙግት ስራ ይሄ ብልጭ ድርግም የሚል አይደለም፣ ጽናት ይፈልጋል፣ ድፍረት ይፈልጋል፣ መከራዎችን መጋፈጥ ይፈልጋል፣ ከእስር በኋላ መቀጠልን ይፈልጋል። ስለዚህ ትንሽ ሲደነግጡ የሚተውት ነገሮች ሲረጋጋ የሚያዝ ነገር እንዳልሆነ ከዛ እኛ ካሳለፍነው ህይወት ውስጥ እንዲማሩ ነው። ከእስር ስመለስ መልሼ ስራዬ ቢሮ ነው የምገባው። አሁንም ከእስር ስመለስ ቢሮ ነው። ይሄ ሌሎችም ጋዜጠኞች ወደፊት እንደዚህ ተመሳሳይ ታሪክ አላቸው እንትን ይሉናል። ሁለተኛው ነገር ወሳኙ የኢሰመጎ መግለጫዎች እኛም ባለንበት ጊዜ የሚሆን አሁንም ድረስ መግለጫዎቹ ሲወጡ እኔ አንድ ቦታ ሄጄ ለምሳሌ ጋምቤላ ያኔ ብዙ ሳያለቀበትን ጉዳይ አጣርቻለሁ ከአንድ የስራ ባልደረባዬ ጋር። የመጽሐፉም አንድ ታሪክ ነው። ሰው የሚያውቀው ይዘን የመጣነውን ያጣራነውን መረጃ ነው። ስንት ሰው ሞተ፣ ጠቡ በምን ተነሳ፣ እነማን ሞቱ፣ ማን ገደለ፣ ይህን ብቻ ነው በኢሰመጎ ሪፖርት ውስጥ ሰዎች የሚያገኙት። ግን ከዛ ሪፖርት ጀርባ እኛ ያሳለፍነው ህይወታችንን ጭምር አደጋ ላይ የሰጠንበት በጣም ፈታኝ ሁኔታ ነበር። ስለዚህ በእያንዳንዱ የኢሰመጎ መግለጫዎች ጀርባ፣ ሪፖርቶች ጀርባ የአጣሪዎች ህይወት መከራ ምን ይመስላል? ሆቴል አተን ጠጅ ቤት መሬት ላይ የተኛንበት አጋጣሚ ያለ ገጠር ውስጥ እና ይሄንን ለማህበረሰቡ እንዲያውቀው። ሶስተኛ ደግሞ ብዙ ሰው ደረቅ የሆኑ የሰብአዊ መብት ሪፖርቶች አሰልቺ ስለሆኑ አያነብም። በዛ የተነሳ አገሪቷ ውስጥ ያለው የሰብአዊ መብት ጋር የተያያዘው ቀውስ ምን ያህል ጥልቅ እንደሆነ ብዙ ሰው አያውቅም። ስለዚህ እሱን በታሪክ እያዋዛው አብዛኛው ሰው የመጣንበትን ጨለማ ጊዜ አሁን ያለንበትን ደግሞ በጣም የከፋ አስቸጋሪ ሁኔታ ለማሳየት እና ከዛ ደግሞ እንዴት እንወጣለን የሚለውንም ነገር ለማመላከት።
እሺ፣ እንግዲህ አድማጮች፣ የመብት ተሟጋቹ ትውስታዎች ከማጂ እስከ ጄኔቭ የሚል የካቲት 24 2015 የሚመረቅ መጽሐፍ ነው አሁን የተነጋገርንበት። በእለቱ መጽሐፉን አስቀድመው አንብበው የግምገማ ሀሳባቸውን እንዲያቀርቡ ሶስት እንግዶችም ማለትም ዶክተር ዳዲሞስ ኃይሌ፣ አንጋፋው ጋዜጠኛ መለስካቸው አመሃና የስነ ጽሁፍ መምህርና አንጋፋው ገጣሚ ዶክተር በድሉ አቅጅራ ተጋብዘዋል። አቶ ያሬድ ኃይለማርያም ደራሲው በጣም አመሰግናለሁ። መጽሐፉ ከወጣ በኋላ እንግዲህ ሌሎችን በማነጋገር ስለ መጽሐፉ ይዘት ሰፋ ያለ ትንታኔ ይዘን ለመቅረብ እንሞክራለን። መልካም እድል እመኝለታለሁ። በጣም አመሰግናለሁ።
እግዚአብሔር ይስጥልኝ ደረጀ፣ እድሉን ስለሰጣችሁኝ እኔም ከልብ አመሰግናለሁ።
እሺ፣ መልካም ቀን።
አቶ ያሬድ ኃይለ ማርያም ከኛ ጋር ለነበራቸው ቆይታ በጣም እናመሰግናለን።
እኛም ዝግጅቶቻችንን ወደ ማጠቃለሉ ተቃርበናል። ከዛ በፊት ግን አንድ ሙዚቃ መጋበዝ አለብን። ደሬ፣ አሁን ደግሞ መምረጡ ያንተ ተራ ነው።
በደስታ ሊሊ። አንጋፋ እንደኛ ከሆኑ የሙዚቃ ባለሙያዎች መካከል አንዱ የሆኑትን ግርማ ነጋሽን ነው የምጋብዘው። የኔ ሐሳብ ይለናል። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርን። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.